the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
አሁን አንድ ለማድረግ ለዱሮው መዋቅሮች ምሎች ሳይፈልጉ ሰዎች ሐሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይሄንን ለበጎ ከተጠቀምነው ለአዎንታዊ ለውጥ ልንጠቀምበት፣ ካልተጠቀምነው ደግሞ ማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ምንድነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። ሳቱን እፍ ብለን ልታነደው እንደምችለው እፍ ብለን ልታጠፋው እፍ ባለቱ ተመሳሳይ አንተ ደምብ ልትጠቀምበት የሚለው ነው ወሳኝ።
የአገር ጉዳይ የሰሞኑ ውሎና ክራሞት
አነጋጋሪ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የህዝብ ጉዳዮች ትኩስ ዜናና ወጎች
በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም በሚውሉ ኪናዊ ሥራዎቻቸው የሚታወቁ
ባጭሩም ከኑሮ ባሻገር የአገርና የህዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማኅበረሰብ አባላትን
አዎ ከዛሬ ጀምሮ በተከታታይ ወደ ራዲዮ መጽሔት እየጋበዝን እናወያያቸዋለን።
የሰማችኋቸውም በሰሞንኛው የኢትዮጵያ ጉዳዮች ጠያቂነት በዚሁ መንፈስ እየጋበዝናቸው
ዲያቆን ዳንኤል ክብረት በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት ይታወቃሉ። አብረውን ያመሻሉ።
የሳምንቱን ምርጥ ግጥም እናስቀድምና ከአዲስ አበባ ለሚያደርሰን ጥንቅሩ የንጉሴ አክሊሉን የወጎች መስኮት ከፈት አድርገን ሌሎች ቅንብሮችን በማከል ሰዓታችን እንደፈቀደም አከታትለን እናቀርባለን።
የአክብሮትና የናፍቆት ሰላምታውን አልዘነጋንም።
ውድ የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ? እንደምንስ ሰነበታችሁ?
ከእሁድ ነሐሴ 22 2008 ዓ.ም ዝግጅታችን ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን። ንጉሡ ታምሬ ከረፍት ተመልሶ ለቅንብሩ ተሰይሟል።
እሁድ ከሆነ ዕለቱ
አሁን የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጀስቲን ትዋይት በቴክኒክ መሳሪያዎች ላይ ይገኛል። በአማራ ክልል ደብረታቦር ከተማና ዱርቤቴ ውስጥ በተፈጠሩ ግጭቶች በሕይወት በአካልና በንብረት ላይ ጉዳት መድረሱን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ማምሻውን ለቪኦኤ ገልጸዋል። ሌሎችም ሰልፍና የሥራ ማቆም አድማ ተመቶባቸዋል ያሏቸውን የክልሉን ከተሞችና ወረዳዎች አቶ አዳነ በዝርዝር ተናግረዋል። ከዳንግላ ይጀምራሉ።
ትናንትና የጀመረው ጥረት በመንግስት ኃይል እንዲበተን ተደርጎ ነበር። የቅላው ታጣቂ ኃይል ከተማዋን አጨናንቆ ቆይቶ ነበር። ዛሬ ግን ኢቢሊ የምትባል ቦታ፣ ኮሶበር፣ አክላም፣ ዳንግላ፣ ዱር ቤቴ፣ ደቡባ ከፈርማሲ ዱር ቤቴ የምትባለው ከፍተኛ የሆነ ሰላማዊ ሰልፍ ወጥቶ ኮሶበር ላይ ሶስት ሰው እንደተገበለ እና አምስት ሰው እንደቆሰለ አሁን መረጃው ደርሶኛል። ደግሞ ባህር ዳር ከተማ ከትናንት ጀምሮ በኢህአደግ ድርጅቶች ንብረትነት የሚንቀሳቀሱ የንግድ ድርጅቶች ህዝብ እንዳይጠቀምባቸው ከፍተኛ ቅስቀሳ እየተካሄደ ነው።
ማን ነው ቅስቀሳውን እያደረገ ያለው?
በቃ በአብዛኛው ወጣቶች ናቸው እና ህዝቡም ነው። በዚህም መሰረት ይሄ ጎንደርም ላይ እየቀጠለ እንትን ነው
የኩርፊያ አይነት ማለት ነው።
በቃ በእነዚህ በኢህአደግ ድርጅቶች የኢኮኖሚካል ክራይሲስ ለማምጣት መሰለኝ ነገሩ እና በእነዚህ ድርጅቶችና በአጠቃላይ እንዳትጠቀሙ ወይም ቅስቀሳ እንደተካሄደ ነው። ወጣቶችም ከየቀበሌው አንዳንድ ታጣቂዎች እየተለቀሙ እየሄዱ እንደሆነ ነው እንግዲህ። ከዛ ውጭ ወደ ዛሬ ስንመለስ ምዕራብ ጎጃም ላይ በአብዛኛው ከፍተኛ ሆነ እንትኖች አሉ። ማቻከር ወረዳ ዛንኩና የጀመረ ህዝባዊ ሰልፍ አለ። ተኩስ ነበር፣ ጉዳት በመድረሱ በወቅቱ መረጃ ደረሰልኝ ነበር። ሆኖም እዚሁ ወረዳ ሰልፉ አካባቢ ተውሪ ሰፈበት የነበረውን ቤት ህዝቡ በወሰደ እርምጃ ትናንትና ፈርሷል። ዛሬም እንግዲህ በ22/12/2008 ማለት ነው ትራንስፖርት ሙሉ በሙሉ ቆሟል። ሱቅም ቡና ቤትም ሁሉም ነገር ዝግ ነው። ማሳከብ ይባላል እዚህ ቋሪት ወረዳ ላይ አደስ ከተማ ማለት ነው። ከሀያ ጀሞ ህዝባዊ ሰልፍ ነበር። ትናንትም ቀጥሎ ይውላል እና የመንግስት መስሪያ ቤቶችን ህዝቡ ሙሉ በሙሉ ተቆጣጥሮታል እና የመንግስት መስሪያ ቤቶችን አሁን በህዝቡ ቁጥጥር ስር እንደሆኑ ነው መረጃ ያለች። ደንበጫ ወረዳ ነው። በዚህም ህዝቡ ሰላማዊ ሰልፍ ወጥቷል። የመንግስት ሰራተኞች ህዝብ ተቀላቅለውታል። ተረጫ የሚባል ድልድይ አለ፣ ወደ ደብረ ማርቆስ የሚያስገር መንገድ ማለት ነው። ድልድይ ነው። እሱን ሙሉ በሙሉ ህዝቡ ዘግቶት ነው የዋለው። ማና ደንሳ ሚባል ወረዳ አለ። በ21 ትናንት ማለት ነው ዘንድሮ ህዝቡ ሰልፍ ወጥቷል። ታጣቂዎች ወጣቱን በብዛት እየያዙ በማሰር ላይ እንደነበሩ ይህም መረጃ አለ። ደብረ ታቦር ላይ ስራ ማቆም አድማ ዛሬ ጀምሯል። ቀኞ ገበያ የሚባለው ያው የዞኑ ሰኞ ገበያ የሚባል አካባቢ አለ። አስተዳደሩ ጠባቢ ተኩስ ነበር። 3 መሞቱ መረጃ ያለን እና ኢህአዴግ ካድሬዎች በስብሰባ ላይ የፖለቲካ ፓርቲዎች ናቸው ይሄ ህዝብን ሊያንቀሳቀሱትና እርምጃ እየወሰድባቸው የሚል ስብሰባ ላይ ነበሩ። አንድ ባለስልጣን ስሙን አላወቅነውም። እሱ እኔ በዚህ አልገባምሎ ረግጦ መውጣቱ መረጃ አለን። ከዛ ውጭ አለፋ ወይም ሳውራ የሚባለው አካባቢ ላይ የመንግስት ባለስልጣን ሙሉ በሙሉ ወጥተዋል። ከተማ አለቀው። ይህቺ ከተማ አሁን በህዝብ ቁጥጥር ስር ነው የምትገኘው አለፋ። ቋራ ላይ ቴዎድሮስ ከተማ ህዝቡ ኢህአዴግን አንፈልግም በሚል ሰልፍ ወጥቷል። አሁንም በአጠቃላይ ማይጋይን ክላይ ትንሽ ጎንደር አዲስ ዘመን ከተማ አርባያ እዝናት ማይጋይን እነዚህ ሚለሁም ከፍተኛ የሆነ በሰላማዊ ሰልፍ በተለይ አርባያ ባለስልጣኑ አባሩ ህዝ አሁንም አስተዳደሩን ተቆጣጥሮታል። እንግዲህ ይህንን ነው ዛሬ የሚመስለው። መጨረሻ ላይ ግን አዲስ መልእክት እንዳስተላልፍ የምትፈቅድ እንዲ ከሆነ በዚህ ህዝባዊ እንቢተኝነት የሚሳተፉ ህዝቦች ሁሉ የትግራይ ህዝብ ወገናችን፣ አጋራችን እና ከኛ በበለጠ ተጎጂ እንጂ ከኛ ላላነሰ ተጠቃሚ አለመሆኑን በወያኔ ኢህአዴግ የሚረገጥ ህዝቡ መሆኑን ህዝቡ በመገንዘብ ከፖለቲካ ስራ በጸዳ መልኩ በሚገኙ የትግራይ ተወላጅ ዙሪያ የተሳሳተ እርምጃ እንዳይወስድ ይችን እንደ አንድ ግለሰብ አገራዊን ለማስተዳደር ጥሪዬን ለማቅረብ ፈልጌ ነው። ሰለሞን
በስልክ የተደረገ ቃለ ምልልስ በመሆኑ ለድምፁ ጥራት ይቅርታ ጠይቃለሁ። በዱር ቤቴና ደብረ ታቦር ላይ ጠፍቷል ስለተባለው ሕይወትና ስለ ሌሎችም የክልሉ ጉዳዮች ለመጠበቅ ወደ ተለያዩ የክልሉ ባለሥልጣናት ደዋውዬ ነበር። የደብረ ታቦር ከንቲባን አግኝቼ ነበር። ማንነቴን ገልጬላቸው ለአጭር ቃለ ምልልስ ጠይቄያቸው ነበር። ከተማይቱ ውስጥ ከባድ ዝናብ እየጣለ ስለሆነ አይሰማኝም ብለው ስልኩ ተዘግቷል። ወደ ከተማይቱ የጸጥታ ኃላፊም ደውዬ ነበር። ከእርሳቸው በላይ ባለሥልጣናት እንዳሉ ያሉትም በግል ጉዳያቸው ከከተማይቱ ውጪ መሆኑን ወይም ከተማይቱ ውስጥ አለመሆኑን ያሉት ስለ ዕለቱም መረጃ እንደሌላቸው ነግረውኝ ተለያይተናል። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሡ ጥላሁን ስብሰባ ላይ መሆናቸውን ገልጸውልኝ ዘግይቼ እንድደውል ወይም ከሰሞኑ ዝርዝር ማብራሪያ እንደሚሰጡኝ ነግረውኛል። ከእርሳቸው የማገኘውን ምላሽ በዚህ ምሽትም ይሁን በመጪ ቀናት ይዤላችሁ መለሳለሁ። ወደ ውጭ ዜና ሳልፍ ትዊተር የሚባለው ማኅበራዊ መገናኛ በደነገጋቸው እጅግ የጠበቁ ጸረ ሽብር ደንቦች ምክንያት ከአገልግሎት እየተባረረ ያለው እስላማዊ መንግሥት ቡድን ቴሌግራም የሚባለውን የግል መልእክቶች መለዋወጫ አፕ በስፋት እየተጠቀመ መሆኑ ተገልጿል። ኢራን ከስድስቱ ኃያላን መንግሥታት ጋር የገባችበትን ታሪካዊ የተባለ የኒውክሌር መርሃ ግብር ስምምነት ያደራደረው ቡድን አባል የነበሩ አንድ ዜጋዋን አስራ በዋስ መልቀቋ ተሰማ። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሪፐብሊካን ፓርቲ ዕጩ ዶናልድ ትራምፕ ጥቁሮች ድምፅ እንዲሰጧቸው በነጮች በተሞሉ መድረኮች ላይ እየጠየቁ ነው። የዜና ሰዓት አብቅቷል። ለቀሪ ዝግጅቶች ወደ አሉላና ወደ አዲሱ ልመልሳችሁ።
ሀገር ማለት ልጄ አገር ማለት እንዳይመስልሽ የተወለድሽበት ቦታ፣ የተወለድሽበት አፈር፣ እትብትሽ የተቀበረበት ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ። አገር ረቂቅ ነው ቃሉ፣ አገር ውስብስብ ነው ውሉ። አገር ማለት ልጄ፣ አገር ማለት ምስል ነው በሕሊና የምታኖሪው።
ከማማ ማኅፀን ከወጣሽበት ቀን ጀምሮ በጠባሹ ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ጅረት፣ በተሳልሽበት ታቦት ወይ በተማጽንሽው ከራማ፣ በእውቀትሽና በሕይወትሽ፣ በእውነትሽና በስሜትሽ የምትቀበዩ ምስል ነው በሕሊናሽ የምታኖሪው።
ስትወጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው፣ ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው ባንደበት አይናገሩት በጆሮ አዳምጡት አማርኛ ኦሮምኛ አፋርኛ ቅማንትኛ ጉራጌኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ ኦሮሞው ሲዳማው ጉራጌኛሽን ባይሰማ ያልገባው እንዳይመስልሽ አዘን ደስታሽን ያልተጋራ የየልቦናችንን ሐቅ ፍንትው አድርጎ እያሳየ ሕዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸግበት ሲደላሽ ትኳኳይበት የኔ ልጅ
አያት ቅም አያትሽ ሰላም ሲሆን ከወልቂጤ ከአድማስ ማዶ ሸቅጦ ሲያቀና አውረቱን ለኔና ላንቺ መኖሪያ ሲያቀና ቄና ቤቱን አገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው ከትግሬው ከአፋሩ ከወላይታው ከሁሉም የኢትዮጵያ ልጆች አጥንቱን እየማገረ አገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራግኛ ማትገልጪው በጎጥ የማትገድቢው ስንት አለ ታሪክ መሰለሽ እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረ ታሪክሽ ለተወጠነው እድገትሽ
እና ልብ በይ ልጄ ሀገር ማለት ቋንቋ ነው ባንደበት አይናገሩት በጆሮ አዳምጡት ከሁሉም በላይ ልጄ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ከለላ ትመኪበት ጥሪት ትደምቂበት ብርሃንሽ የስብዕናሽ ግማሽ ውል ወገን ነው ማኅተምሽ ዜጋው ነው ልጄ አገርሽ መሬትማ የኔ ልጅ
የኔ ልጅ በእምነትሽና እውቀትሽ ከለለሽ ካላበጀሹ ለድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሹ መሬትማ ባዳ ነው ለዓለማው የሚለማ ለተስማማው የሚስማማ ጅረቱም ግድ የለውም ቦይ ለማሰለት ይፈሳል ተራራውም ደንቆሮ ነው ለቦረቦረው ይበሳል መሬቱ አይደለም የኔ ልጅ እድርተኛ ነው አገርሽ ስትቸገሪ ታድጎ ስትታመሚ ያስታሞ ስትሞቺ አፈር ያለብስሽ በእጅሽ ያለህ ብሩህ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ እና የኔ ልጅ
ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሉ ሀገር ማለት በጣሚ ዶክተር በድሉ ዋቅጅራ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል።
የራዲዮ መጽሔት መክፈቻ ዜማ ባደረግናት ውብ አይናማ ሁለት እንበላ
ዜማዋ የተወዳጁ ድምፃዊ የሟቹ ጥላሁን ገሰሰ ለምሽቱ የሚጫወትልን ደግሞ የጥላሁንን ዘፈኖች በማቀንቀን ከሚታወቁት አንዱ ድምፃዊ ገነነ ወርቁ ነው። አሁን አይደለም ነው የምትለኝ? ይሄ
አይደለም ወይ ያስፈልል? ገነነ ወርቁና ስዩም ጥላሁን በህይወት ያለ ለመጫወት እድል ከገጠማቸው ውስጥ የሱንም ምላሽ ማግኘት የቻሉ እሱም የመረቀላቸው እድልላቸው ይመስለኛል። ግሩም አድርጎ ተጫውተታል ገነነ።
ግሩም ነው። በመግቢያችን ያስተዋወቅነው ወግ ነው ቀዳሚው አድማጮች።
አሁን የአገር ጉዳይ የሰሞኑ ውሎና ክራሞት
አነጋጋሪ አሳሳቢና ሁነኛ መላ የሚሹ አንገብጋቢ የአገርና የህዝብ ጉዳዮች ትኩስ ዜናና ወጎች
በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክም ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ
ባጭሩም ከኑሮ ባሻገር የአገርና የህዝብ ጉዳይ ግድ የሚላቸው
አሊያም እንዲላቸው የሚጠበቁ የማህበረሰቡ አባላት በተከታታይ እንዲወያዩ ለመጋበዝ በያዝነው ውጥን መሰረት እንግዶችን ጋብዘናል።
በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት ይታወቃሉ።
ይሄ አዲስ ፕሮግራማችን መንደርደሪያ ይጠይቃል።
በጣም
ሰሞንኛው ጉዳይ የተለያዩ ሁኔታዎች በአገር ውስጥ እየተፈጠሩ ያሉበት እንደመሆኑ የተለያዩ የኪነ ጥበብ ስራዎችን እንዳዘቦቱ የምናቀርብበት ስላልሆነ ራዲዮ መጽሔትም ከዚህ ቀደም ብዙዎች ጠዋት ማታ የሚያስቧቸው ጉዳዮች ሲኖሩ እንደምናደርገው በዚህ መንፈስ እያስተዋወቅን መሆኑን ለአድማጮች መግለጽ ይኖርብን ይመስለኛል።
ልክ ነው። ምንም እንኳ ራዲዮ መጽሔት እያዝናና የሚያስተምር ወይም በአመዛኙ በአዝናኝነት ቢታወቅም እንዲህ ሁሉን የሚያሳስብ አገራዊ ጉዳይ ሲመጣ ለዚህ ነው ይህን ርዕስ የመረጥ ነው። ሌላው ቀርቶ አነጋጋሪ ጉዳይ ሲመጣ ለምሳሌ የአሜሪካ ፕሬዚዳንታዊ ምርጫ ከዚህ ቀደም ሰርተናል፣ አሁንም እንሰራለን። ውድድሩ እየተፋፋመ ነው እና አሁን ግን ቅድሚያውን ለሀገር ጉዳይ ሰጥተን በሀገር ጉዳይ የሚጠበቡ ሰዎችን ማቅረብ ጀምረናል። ለዛሬ ዲያቆን ዳንኤል ክብረት ይቀርባሉ። አንተ ግን ዲያቆኑ ለብቻ እንዴት አናገርከው? እኔ እያለሁ አሉላ።
ሌላ ጥያቄ ምንም ብጠይቅ ለመከራከር ይችላለሁ። የዲያቆን ጉዳይ ተነስቶ ግን ምን ማለት ይችላለሁ? ባይሆን ያነሳነው ነገር የቤተ ክርስቲያን እውቀት አልጠየቀኝም ልበል?
ልክ ነው፣ አይጠይቅም። እኔም ለጨዋታው ያህል ነው።
ትክክል ብለሃል። ግን አዲሱ አብረን የምንሰራቸው ፕሮግራሞች ባለፈውም እኔ ባለመኖሪ አድማጮች አስተያየት ስትተው ሰምቻለሁ። ከዚያ ቀደም ሁለት አድማጮች አዲሱ የጠፋ ብለው በጠ የሚን ጊዜ ያሉኝን ነግሬህ ነበረ።
ባለፈው አሉ ላይ ጠፋ እንዳሉኝ ማለት ነው።
እንደሱ ይመስላል። ውይይቶች ላይ አብራችሁ ስትቀርቡና የምታነሷቸው ሀሳቦች ከተለያየ አቅጣጫ ሲታዩ እንወዳለን የሚሉ አድማጮች ብዙዎች ናቸውና አንዳንዴ በፍጥነትና በጊዜ ውስጥ የምናደርጋቸው እንዳሉ ሆነው መኖርህ እንደሚፈለግ ለአድማጮች አጽንኦት ለመስጠት ነው። ወደ ውይይቱ እንሂድ።
ቀጥል።
ዲያቆን ዳንኤል ክብረት በቅድሚያ ለጊዜ አመሰግናለሁ።
እኔም አመሰግናለሁ። ጊዜ ይስጥልኝ።
ፈቃድ ጠይቅ ያለውና በፈቃድህ መሰረት አንተ እያልኩ ነው። ወጣትም ቢሆን አንቱ እያልን የምንጠራበት አጋጣሚ ያለና አንተ በማለቴ ፈቃድህ መሆኑን ላስተዋውቅ ላድማ።
እውነት ነው።
እሺ፣ ለአንድም ቀረብ ያደርገናል በሚል ነው?
አዎ፣ ውይይት ያደርገዋል። ካልሆነ የትእዛዝ መቀበልና መስጠት ነው
ይመስል። መልካም፣ አመሰግናለሁ። ዲያቆን ዳንኤል፣ ዛሬ ለየት ያለ ፕሮግራም ነው የጋበዝንህ። ሰሞንኛው የአገር ሁኔታ አሳሳቢ የሆኑ ሁነኛ መላ የሚሹ አንገብጋቢ ጉዳዮች አሉና ስለ ኢትዮጵያ ታሪክ፣ ባህል፣ እምነት የኢንተርኔት ገጽህ በትክክል ያሳያል። ትኩረትህን ፖለቲካና ትውፊት ምልከታዎች ይቀርቡበታል ይላል። በኢትዮጵያ ጉዳይ ላይ እንደሚጽፍ ሰው የበኩልህን ሀሳብ እንድትፈነጥቅ ነው። ዛሬ ያለው ሁኔታ ያሳስብሃል ዳንኤል? በመጀመሪያ
በጣም በጣም ነው የሚያሳስበኝ።
ለምን ያሳስብሃል አለልም? ሰዎች የተገደሉበት ውጥረትም የነገሰበት ሁኔታ ለቀናትና ሳምንታት ታይቷልና እስኪ ፈታ አድርገን እንመልከተው። ምን ማለት ነው አሁን እየሆነ ያለው ሁኔታ? ምንስ ሁኔታዎች ሊከሰቱ ይችላሉ? እንዳያያዙ በምን መልኩ መያዝ አለበት የሚለውንም መመለስ እንድንችል።
ምንድን ነው በጣም አሳሳቢ የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ህዝባዊ አመጾች ወይም ደግሞ የህዝብ ጥያቄዎች ወይም በየቦታው የምንሰማቸው አይነት ከዛም በጎን የምናያቸው ከዘርና ከአካባቢ ጋር ያሉ ጥቃቶች ወይም ድምጾች ከዚህ በፊት አልነበሩም ማለት አይደለም። ግን ዘመናቱ የሚሰጧቸው ማቀጣጠያ ወይም ደግሞ ችግሩን የመመልከቻ እድሎች አሉ። ምሳሌ ከዛሬ 20-30 ዓመት በፊት እንዲህ አይነት ነገሮች ሲፈጠሩ ከአንዱ ቦታ ያለው መረጃ ሌላ ቦታ የመድረስ እድሉ በጣም ዘገምተኛ ነው፣ ላይደርስም የመቻል እድል አለው። አሁን የመረጃ ዘመን ላይ ሆነን እያንዳንዷ የምትተነፈሰው ትንፋሽ ለሁሉም በሚዳረስበት እና ነገሮችን መደበቅ በማይቻልበት እዚህ ጊዜ ላይ ሲሆን ደግሞ ጉዳዩን ለመፍታትም እድል ይሰጣል፣ ካልፈታነውም ደግሞ ችግር ለማምጣት እድል ይሰጣል። ለሁለቱም እድሉ ክሳትና ውሃ ቅርቤላለሁ እንደሚለው ሁለቱም እኩል እድል ያላቸው ስለሆኑ ነው በጣም አሳሳቢ የሚሆነው።
ማቀጣጠያ ብልሃቸዋል ዳንኤል። የማህበራዊ መገናኛ ብዙሃኑን አንዱ የአገር ጫፍ የተከናወነ ድርጊት በእጅ ስልካችን ብቻ በሌላው ጫፍ ወዲያውኑ በዚያችው ሰዓት የሚታይበት ዓለም ላይ ስለሆን ያለ ነው። ይህ ሁኔታ ለበጎውም ለአደጋውም ሊዳርግ ይችላል የሚል መንፈስ ይመስለኛል እየጠቀስክ ያለኸው።
አዎ፣ ለሁለቱም ነው። ለበጎውም ልንጠቀምበትና መረጃ ተለዋውጠን አሁን አንድ ለማድረግ እንደ ድሮ መዋቅሮች ምኖች ሳያስፈልጉ ሰዎች ሀሳብ እየተለዋወጡ ለአንድ ጉዳይ ወዲያና ወዲህ እየተጠራሩ ስራ መስራት የሚቻልበት ዘመን ላይ ተደርሷል። ይህንን ለበጎ ከተጠቀም ነው ለሀገራዊ አዎንታዊ ለውጥ፣ ለማህበራዊ ለውጥ ልንጠቀምበት፣ ካልተጠቀም ነው ደግሞ የማንፈልገውም ነገር እንደዚሁ ልንጠቀምበት እንችላለን። ለሁለቱም ምንድን ነው በሀገራችን እፍ ያነዳል እፍ ያጠፋል ይባላል። እሳቱን እፍ ብለህ ልታነደው እንደምችለው እፍ ብለህ ልታጠፋው ትችላለህ። እፍ ማለቱ ተመሳሳይ ነው። አንተ ለምንድን የተጠቀምክበት የሚለው ነው ወሳኝ።
ግሩም። እንግዲህ የሚያነጋግሩት ጉዳዮች፣ ጥያቄዎች በተለያዩ የህብረተሰብ ክፍሎች ይነሳሉ። ህዝብ ጥያቄ ይዞ የተነሳበት ሁኔታ አለ። ያ ጥያቄና ቁጣ የተስተናገደበት ውጤቱ ያላማረ መሆኑን ተመልክተናል። መንግስት ራሱ ባመነው በርካታ ሰዎች ተገድለዋል። የተቋረጠ አይመስልም ያ ጉዳት እየመጣ ያለበት ሁኔታና ምን አይነት ሁኔታዎች ትኩረት ሊሰጣቸው ይገባል ትላለህ? ህዝብን የሚያዳምጥ መንግስትና መንግስትን የሚያዳምጥ ህዝብ ይላል የመጨረሻው ጽሁፍ፣ ከትላንት በስቲያ የወጣ ጽሁፍ ነው።
ልክ ነው። ምንድን ነው ይሄ? መቼም በአንድ ጊዜ ተፈጠረ ነው ብዬ እኔ አላምነም። ማለት አንድን ፊኛ ስትነፋው ፊኛው ተጣብቆ ከነበረበት የመጨረሻዋ ጠርዝ እስከሚደርስበት ጊዜ ድረስ እድል አለ። ከዛ በፊት ፊኛው የማስተንፈስና ለጥቅም የመዋል እድል አለ። እየነፋኸው በሄድክ ቁጥር ግን ይፈነዳል። ያ የጊዜ ጉዳይ ነው። በአንድ ጊዜ አይደለም የሚመጣው። ፊኛው መጀመሪያው አየር ከገባበት ጀምሮ የመጨረሻው አየር እስከሚወጣበት ጊዜ ድረስ ያለውን ጊዜ አጠቃቀም ላይ ነው ትልቁ ወሳኝ እና ይሄ በየመስኩ የተፈጠሩ ከቀበሌ ጀምሮ እስከ ላይ ድረስ በኢኮኖሚ፣ በፖለቲካ፣ በሰብአዊ መብት፣ በመሬት ይዞታ ከመጀመሪያው በክልሎች አከላለሉ በተመሰረተባቸው መርሆች ልዩነቶቻችንን በያዝንበት መንገድ አብዛኛውን በሰራንበት መንገድ የት ላይ ነው? አንድነታችን ላይ ነው የሰራ ነው ወይስ ልዩነታችን ላይ የሰራ ነው? አጥር ነው ስንሰራ ይኖር ነው? ድልድይ ነው ስንሰራ ይኖር ነው? የሚሉት እነዚህ ነገሮች ተጠራቅመው በየጊዜው ችግሮቹ እየተፈቱ አዳዲስ መንገዶች እየተጠለሙ አገሪቱ ወደምትፈልገው ጎዳና በሰላምና በጤና መሄድ የምትችልባቸው መንገዶች ሳይተለሙ ዝም ብለው የከረሙ ጉዳዮች ተጠራቅመው አንድ ላይ መጡ እና እነዚህ ጉዳዮች አንድ ላይ ሲመጡ ለመንግስትም አሁን መፍታት የቸገረው ይመስለኛል። ተጠራቅመው ብዙ አይነት ጥያቄዎች አንድ ላይ ነው የመጡ። በየራሳቸው በመጡበት ጊዜ መፍታት በጣም ቀላል ነበረ። አሁን ሁሉም ጥያቄዎች ሳይፈቱ ኖሩና አንድ ላይ መጡ እና አንዱን ፈተዋለሁ ስትል አንዱ በዚህ ያፈተልካል፣ በዚህ ያለውን ፈተዋለሁ ስትል በዚህ ያፈተልካል እና የድምር ውጤቶች ናቸው። በየጊዜው ያልሰራናቸው ስራዎች፣ መንግስት ያልሰራቸው ያልመለሳቸው ጥያቄዎች። ምክንያቱም አሁን ያለንበት ዓመተ ምሕረት እንደ ኢትዮጵያ ቆጣ 2008 ነው። አሁን ያለው መንግስት እንደ መንግስት የተመሰረተ 1983 ነው። በሁለቱ ማል ረዥም ዘመናት አሉ። አንድ ልጅ በዛ ጊዜ ቢወለድ 5 ዓመት የሚሞላበት ወጣት ሆኖ ለትዳር የሚደርስበት ጊዜ ላይ ነው ያለ ነው እና በ83 አስተሳሰብ፣ በ84 አስተሳሰብ፣ በ85 አስተሳሰብ 2008 ላይ መኖር አይቻልም። ያኔ መልካም የሚመስሉህ ገና ሀገሪቱን ማወቅ አለ፣ ሁኔታዎችን መርዳት አለ፣ ማረጋጋት አለ፣ ካለፈው ነገሮች መምጣት አለ። ቆይቶ ግን ሰፈቱትን ማስተካከል፣ የተጣመሙትን ማቃናት፣ የጎደሉትን ማሟላት የሚቻልበት በቂ ጊዜ ነበረ እና እነዛ አለመደረጋቸው ድምር ውጤት ነው አሁን የምናየው።
ድምር ውጤት ብለሃል ዳንኤል። በጊዜ ውስጥ የተነሱ ጥያቄዎችን በአግባቡ በቦታውና በወቅቱ መፍታት አንድ ነገር ነው። አሁን ላሉ ጉዳዮችስ ከጥያቄዎቹ ባሻገር መልስ በሚሰጥበት ሁኔታ ነው መገምገም የምንችለውና ለተነሱት ጥያቄዎች የተሰጠውን መልስ ትክክል ነው ወይ የሚለውን መጠየቅ ያስችላል። መልስ አለመስጠትም መልስ ነውና አሁን ያሉትን ችግሮች በቅጡ መረዳት አለ ወይ?
በትክክል መንግስት ተረድቶት መልስ ትክክለኛ መልስ ሰጥቶበታል ብያለ? ከመንግስት ነው ይሄን ይጠብቅ ነበር። ምክንያቱም አሁን የምናየው ነው ህዝባዊ ነው በአንድ በኩል ያለው፣ መንግስታዊ ነው በሌላ በኩል ያለው። መንግስት የተደራጀ ተቋማት ያሉት አሰራር ያለው ነው። የተሻለ ጉዳዮች እንዲረዳ የሚጠበቀው ከመንግስት ነው። ምክንያቱም የተደራጀ ብዙ መዋቅሮች ያሉት እስከታች ድረስ መረጃዎችን ለመሰብሰብ ለመተንተን የሚችል ባለሙያም አወቃቀርም አሰራርም ህግም ያለው ተቋም ነው ብለን እናምናለን መንግስት። ስለዚህ ህዝቡን መረዳት የበለጠ የሚጠበቅበት መንግስት ነው። ተረድቶ ደግሞ ትክክለኛው መፍትሄ ለመስጠት አሁን እንኳ ባይችል ወደ ትክክለኛው መፍትሄ እየሄደ መሆኑን የሚያሳዩ መንገዶችን መከተል መቻል አለበት። እኔ ከሚሰጡ መግለጫዎች ጀምሮ ከሚባሉ ነገሮች ጀምሮ እኛ ሀገር የፖለቲካው ቋንቋና የህዝብ ቋንቋ አልተደራረሱ፣ ጎን ለጎን ነው እየሄዱ ያሉት። እዚህ ነው መደማመጡ የጠፋው። ኢትዮጵያ ባህል አላት፣ ኢትዮጵያ ስርዓት አላት፣ ረዥም ዘመን የቆየች አገር ናት። ስለዚህ ያ የተለመደውን ባህል እንኳ ተጠቅሞ መንግስት ባህላዊ በሆኑ መፍትሄዎች ለመሄድ የሚችልባቸውን እድሎች ሁሉ እየተጠቀመ ነው ብዬ አላምንም። እና የበለጠ እየተወሳሰበ እንዲሄድ ነው እየተደረገ ያለ። ስለዚህ ከመንግስት እኔ መረጋጋት፣ ትዕግስት፣ ተአጥቦ እና ጥበብ ይጠበቃል ባይ ነው።
በመንግስት ኃይሎች የተወሰደው የኃይል እርምጃ በብዙዎችም እየተነቀፈ ነው። መንግስትም ቀደም ብሎ ባወጣው መግለጫ የሰው ህይወት ማለፍ እንዳልነበረበት ገልጿል። ሌሎች ትችቶችንም የማቅረቡን ያህል የመንግስትን ስልጣን ለግል ጥቅም የመዋል ዝንባሌ ነው ይላል መንግስት ባወጣው መግለጫ። ያንንም ለማስተካከል የሚወሰድ እርምጃ እንደሚኖር ገልጠዋል። ይህንንስ እንዴት ትመለከተዋለህ?
መቼም በሌሎች ዓለማትም እንደምናየው መንግስት ሰዎች ናቸው። መንግስት መዋቅር ነው። መዋቅሩ አይናገርም፣ አያዝም። መንግስት ውስጥ ያሉ ሰዎች ናቸው መዋቅሮችን የሚያንቀሳቅሷቸው እና በመንግስት አሰራር ውስጥ ለሚፈጠሩት ስህተቶችና ጥፋቶች በሙሉ ተጠያቂ መንግስት ነው የሚሆነው። ሌሎችም ሀገሮች እኮ በአንድ ሚኒስቴር በሚኒስቴር ስር ለሚፈጠሩት ጉዳዮች መጨረሻ ራሱን ተጠያቂ አድርጎ በቃ ተሰልጣኝ አስረክብ ያለሁ የሚለው ቀጥታ ያሰውዬ በስህተቱ ውስጥ ላይኖርበት ይችላል። ቀጥታ ተሳታፊ ኃላፊነቱ የእሱ ነው። እንዲህ አይነት ሰው መመደብ አልነበረበትም ማለት ነው። መቆጣጠር ነበረበት ማለት ነው። ሲያጠፋ መቅጣት ነበረበት ማለት ነው። ስለዚህ እኔ ነኝ የመጨረሻው ብሎ ኃላፊነቱን የሚወስደው እና መንግስት ኃላፊነቱን ወስጃለሁ፣ ለተሰሩት ጥፋቶች ይቅርታ። ቢያንስ እኮ እኔ አንድ ነገር ጠብቅ ነበረ። እነዚህ ሰዎች በአመፅም ይሁን የሆኑ ሰዎች ገፋፍተዋቸውም ይሁን የራሳቸውም ጥያቄ ይዘው ይሁን የሞተው ኢትዮጵያዊ ሰው ነው። ባለፈው አመት 100% ነው የተመረጡት እና የመረጡኝ እነዚህ ናቸው ያላቸው ሰዎች ናቸው እየሞቱ ያሉት። ስለዚህ ቢያንስ ከማንኛውም ነገር በፊት ለሞቱት ሰዎች አሁንም በምንም መልኩ ለሞቱት ሰዎች እናዝናለን። የሀዘኔታ ስሜት መኖር መቻል አለበት። አዝነናል፣ ይሄን አላየሁም እና አዝነናል፣ ይሄን ጥፋት አለ ከተባለ ለጥፋቱ እኛ ኃላፊነት እንወስዳለን መባል አለበት። መንግስት ማለት እኮ ከታች ከቀበሌው ጀምሮ እስከ ላይ ያለው አካል ነው። ይሄ ሙሉ ነው መንግስት የሚባለው። እና ቀበሌውም ለሚያጠፋው ይሁን ዞኑ ለሚያጠፋው መንግስት ሌላ ህዝቡ ሌላ መንግስት የት ያውቃል? አሁን ጠረፍ ያለ ሰው እዚህ ያለውን ፓርላማ የት ያገኘዋል? አያገኘውም እኮ። ለእሱ መንግስት ማለት እዛው አጠገቡ ያለው ሰው ነው። እሱ ሲያጠፋ መንግስት አጠፋ ነው።
ትልቁ ስርዓት የመጨረሻው ኃይል ኃላፊነት መውሰድ አለበት። በተለይ የሰው ህይወትን ያጠፋ እርምጃ ሲሆን ተጠያቂነቱ ያን ያህል መግዘፍ የለበትም ወይ የሚለው ብዙዎችን እያነጋገረ ነው። ዳንኤል፣ ቀደም ብለህ በመግቢያው ጠቆም አድርገሃል፣ የብሔር ቃና ያለውም ነገር እየተሰማ ነው። ለኢትዮጵያዊ ባህልና እምነት እንግዳ የሆነ በሌሎች ሀገሮች የታዩ የመሰለ ስህተት እንዳይፈጠር በህብረተሰብ ዘንድስ ስልጣን ባላቸው ኃይሎች ላይ መቆጣትና ሁኔታዎች እንዲለወጡ መጠየቅ አንድ ነገር ነው። ነገር ግን በብሔረሰቦች መካከል ለሚፈጠሩ እርስ በርስ ግጭቶች ያልተፈለገ ውጤት በር መክፈት እንዳይኖር፣ ያን አይነት ስህተት እንዳይሰራም ከወዲሁ ማሰብ ይጠይቃልና ምን ትላለህ በሱ በኩል?
ልክ ነው። እኔ አንዱ የሚያሳስበኝ ጉዳይ ይሄ ነው። ምንድን ነው በሀገራችን የሚባል ነገር አለ። አንተ ከበሮውን እዚህ ጋር ስትመታው እዛ ማዶ ያለ ቆርቆሮ ከዜማውም ከመዝሙሩም ሳይኖርበት የዚህ ከበሮ ድምፅ ያያነዘረው እሱም ይጮኋል። የምትፈልገው እዚህ ነው ከበሮ ለዜማው ነው የምትፈልገው። እሱ ግን እዚያ ማዶ የዚህ ተጽዕኖ መጥቶበት ያልተፈለገው ቆርቆሮ ደግሞ አብሮ ይጮኋል። ልክ እንደዚሁ አንድ ጉዳይ ሲነሳ ማህበረሰቡም ቢሆን በኃላፊነት ስሜት መሆን አለበት። አንዳንዴ የምንጠላው ነገር እኛው ራሳችን አድርገነው እንዳንገኝ የአገር ሽማግሌዎች አካባቢው ያሉ ተሰሚ ሰዎች ይሄ አይደለም አላማችን ማለት እንቻላለን ይችላል። የአብዛኛው ሰው ሐሳብ ግን ጥያቄ መጠየቅ ነው። አንዳንዶቹ ይሄንን የዘር ጉዳይ በማጣጣፍ ሜታውን መጠቀም ይሆን። ስለዚህ እነዚህ ሰዎች ተው ይሄ አላማችን አይደለም ይሄን ነገር በኃላፊነት ማድረግ አለብን። እንዲያውም በዚህ ጊዜ ማህበረሰብ ታላቁን ጥበቡን ማሳየት ያለበት ለወዲያኛው አካል በሚያሳየው ጥበቃ ነው። ምክንያቱም ሁሉ የምናስታውሳቸው አድዋ ጦርነት ላይ ጦርነቱ ተከናወነ፣ ጣሊያኖች ተማረኩ፣ ብዙ ህዝብ ጣሊያን ገፍቶ መጥቶ ምን ሊያደርግ እንዳሰበና በገፋባቸው ቦታዎች ምን እንዳደረገ ኢትዮጵያ ወታደሮች ምን አይነት ስሜት እንደነበራቸው ያውቃል። እና የበቀል ስሜት ነበረው። ግን አጼ ምኒልክ ምንድን ነው ያደረጉት? እነዚህ ምርኮኞች ናቸው ብለው በስራም በጤና ጠብቀው ቁስለኞችን አስታመው ምግባቸውን ሰጥተው ወደ ሀገራቸው እንዳለባቸው ወደ ሀገራቸው ነው የሸኙት። ይሄ የታላቅነት ማሳያ ነው፣ ኃላፊነት ያለበት ዜጋ ማሳያ ነው። እና ይሄ መኖር አለበት። የኢትዮጵያ ባህሏ እንደዚህ ነው የነበረው። ለዛኛው ወገን እንዲያውም ሊጠቃ ይችላል ወይም በአንዳንዶች ዘንድ እንደ ጠላት ለሚታሰበው ወይም በአንዳንዶች ዘንድ የችግሩ መነሻ ተደርጎ ለሚታሰበው ወገን። ምክንያቱም እንደ ህዝብ ችግር ፈጣሪ ህዝብ የለም። በህዝብ ስም ችግርን ፈጥሮ ሰዎች ይኖራሉ። እንደ ህዝብ ችግር ፈጣሪ ስለሌለ እንደ ህዝብ ማጥቃትም ስለማይገባ ለእነዛ ሰዎች በምናሳየው ኃላፊነት የተሰማበት ስራ ነው። የህዝቡን ታላቅነት፣ የጥያቄያችንን ታላቅነት፣ የእንቅስቃሴያችንን ታላቅነት ማሳየት ያለብን እና በማህበራዊ ሚዲያዎችና በሌሎችም ቢሆን ይሄንን አሉታዊ የሆነ ህዝብን ከህዝብ ጋር ሊያናክስ የሚችል እንግዲህ ድሮ ልጅና ወረቀት ያስያዙትን አይለቅም ነበር። አሁን ደግሞ ልጅና ፌስቡክ ያስያዙትን አይለቅም። ይሄ ነገር ይቀመጣል፣ ለትውልድ ይቆያል። እና ያ ነገር የሚያዩት ልጆች፣ የሚሰሙት ልጆች፣ የሚጎረጉሩት ልጆች ዛሬ በሰባት ዓመት እድሜ የሆነው ከሰባት ከስምንት ዓመት በኋላ ፌስቡክን ሲገናኙ የሚያዩት ነገር መልሶ ጠባሳ እንዳይጥል በኃላፊነት ስሜት ማድረግ አለብን። ምናልባት አንዳንዱ ነገር ሊያመን ይችል ይሆናል፣ ግን ነገሌ ናቸው ብለን እናስብ ይሆናል። ግን ህመምን ማሸነፍ ነው ትልቁ የትግል ስልት ብዬ ነው የማምነው። እና ይሄን ካልተከላከልን የምንፈልገውን ለውጥ ብናመጣውም በማንፈልገው መንገድ ይመጣና ያ የማንፈልገው ነገር ይደረጋል። በሀገራችን ወደ ገነት በሲኦል በኩል አይኬድም ይባላል።
መንገዱ የውጤቱን ያህል ወሳኝ ነውና።
አዎ፣ በገነት መንገድ ከሄድ በገነት ነው እንጂ በሲኦል በኩል አድርገህ ገነት ይሄዳሉ ብሎ ማሰብ አይቻልም።
ዳንኤል፣ እንግዲህ ይህ አነጋጋሪ አሁንም እየተካሄደ ያለ የብዙዎችንም ህይወት ለአደጋ የጋረጠ ጭምር ብዙዎችን በየቤቱ እንዲነጋገሩበት የሚጋብዝ ጭምር ነው። አሁንም እናነሳቸውን ጥያቄዎች በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየቤታቸው እንዲነጋገሩበት የተሻለ ሁኔታ ለማምጣት ለቀጣይ ንግግሮች የሚፈነጥቁ ሀሳቦች እንዲወጡበት ነው እየተነጋገርን ያለ ነው። ሌሎች በርካታ በማህበራዊ ጉዳዮች ላይ የጻፍካቸውን በኢትዮጵያ ታሪክ ላይ በየዕለት ሁኔታዎች ላይ የጻፍካቸውን ጽሁፎች የማየት እድል ገጥሞኛል። በሌላም በዚህም ርዕስ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለጊዜህ አመሰግናለሁ። እግዜር ይስጥልኝ።
ድሩን ስላገኘው በጣም አመሰግናለሁ። I'm so
የመጀመሪያውን ገና በ12 ዓመቷ ሁለተኛውን ደግሞ በ15 ዓመቷ
ሁለት መጽሐፎች የደረሰች ታዳጊ ወጣት ደራሲ ናት። ሰምራ አካሊ ትባላለች።
በጣም ድንቅ ነው። 12 ዓመት ሁለቱንም በሚመለከት ሌላ ጊዜ እንግዲህ
እንዳልከው በዚህ በለጋ እድሜ እንዲህ ያሉ መጽሐፍ እዚህ ተወልደው ያደጉ ሕፃናት በመሆናቸው በሚናገሩት ቋንቋ በእንግሊዝኛ ነው የሚጽፉት። ግን በታዳጊነት መጽሐፍ ወደ መጽሐፍ ማዘንበል በይዘትም ትኩረት ያደረጉባቸው ጭብጦች እንድንነጋገር ያደርጋሉ። ይህች ታዳጊ ወጣት ሁለት መጽሐፎች ነው እንደገለጽ ነው የጻፈችው። ስፒዮኖጅ ቲንስ የሚልና ቢትሪያል የሚል ሁለተኛ መጽሐፏን አሁን በቅርቡ ጽፋለች። ሰምራ አካሌን ወደፊት እናነጋግራታለን። እንኳን ደስ ያለሽ እንላለን። እንዲህ ያለ ስራ የሚያበቁ ወላጆች በንባብ ኮትኩተው ማሳደግን ይጠይቃልና ወላጆቿንም
መልካም። አሁን የንጉሴ አክሊሉ መስኮት
የሚከፈትበት ነው ሰዓቱ። አዲሱ በንጉሴ መስኮት ዛሬ ከዋና ዝግጅቱ በፊት ባለፈው የራዲዮ መጽሔት የእውቁን የመድረክ አዘጋጅና አቀናባሪ አባተ መኩሪያን መታሰቢያ መነሻ በማድረግ ባቀረብከው ፕሮግራም ተከታይ የሆነ ይመስለኛል አንድ ዝግጅቱ። እሱን አስቀድመን ወደ መደበኛ ዝግጅቱ ብናል
ዛሬ ሁለት ነገሮች ይዘዋል ንጉሴ። እንግዲህ እንዳልከው አሉላ የአባተ መኩሪያን ባለፈው ከአዲስ አበባ ዩኒቨርሲቲ ቲያትር ክፍል ኃላፊውን ተስፋዬ ደሰሰን ሳናገር፣ እንዲሁም ደግሞ ከብሔራዊ ቲያትር ጎበዙን ውቅ ተዋናይ ፈቃዱ ተክለ ማርያምን ስለ አባተ ተናግረዋል። ንጉሴ በአንድ ነገር ይቆጫል። ምንድን ነው እሱ? አባተ ኢትዮጵያ ውስጥ በሲኒማቶግራፊ የታወቀ ወይም የመጀመሪያው ሲኒማቶግራፈር መሆኑን በቃለ ምልልስም በሌላ ፕሮግራም ላይ የተናገረውን ንጉሴ ይዞ ይሄ ግን በደንብ አልተገለጠለትም ብሎ በመቆጨት ስሜት ነው እና እሱን እናስቀድምና ንጉሴ ወደ መደበኛው ባለፈው 15 ቀን የጀመረውን እንደ መጽሐፍ ምረቃ ላይ ተገኝቷል። በዛው ይቀጥላል።
መልካም።
ባለፈው 15 ቀን ማለትም ነሐሴ 8 ቀን 2008 ዓ.ም በሬዲዮ መጽሔት ፕሮግራም ስለ መራዊ ተውኔት አባተ መኩሪያ አንድ ዝግጅት ቀርቦ ነበረ። በጣም ጥሩ ዝግጅት ነበር። አስተያየት የሰጡትም ሰዎች በጣም ጥሩ አድርገው አባተ መኩሪያን ገልጸውታል። ጋይ ተስፋዬ ገሰሰና ተስፋዬ ደግሞ የዩኒቨርሲቲው ናቸው። የትምህርት ደረጃውን ሲገልጹ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ከአዲስ አበባ ወደ ውጪ እየሄደ እንግሊዝ ሀገር ለምሳሌ እንደገና ወደ አዲስ አበባ እየመጣ እንዲህ ወጣ ገባ ይል እንደነበረ ብቻ ነው የተገለጸውና አባተ መኩሪያ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ምን እንደተማረና ምን እንዳጠና አልተጠቀሰም። እና ይሄ ነገር ትንሽ ቆጨት አርጎኝ ነው። አንደኛው ምክንያቱም ጋሻ አባተ አንድ ጊዜ ለማዓዛ ብሩ በሸገር ሬዲዮ በህይወት ታሪኩ ዙሪያ ሲወያዩ የመጀመሪያው ኢትዮጵያዊ ሲኒማቶግራፊ ተምሯል፣ ስለ ሲኒማ ጥንቷል፣ ማስረጃም ይዟል፣ የተማረ ምናጠና ተብሎ በዛ ላይ ይሄ ነገር ሳይነገር በመቅረቱ ቆጭቶኛል። አባተ መኩሪያ
ተማርኩት ፊልም እኔም ትሽ አይ ወዝ ዘ ፈርስት ኢትዮጵያን ፎር ሲኒማቶግራፊስ ለማጥናትም ለመስራትም ግን ምን አይነት ደጌት አለ? መሳሪያው የለም 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 የለም። እኔ ደግሞ የለመድኩት ፕሮፌሽናል በሆነ መንገድ መስራት ነው። የአሁኑን የቪዲዮ ጌም ጨዋታ አላቅበትም።
እንዲህ ብሎ ነው ጋሻ አባተ የተናገረው። የዛሬ ሁለት ዓመት ገደማ በኢትዮጵያ ሬዲዮ ቴሌቪዥን በጋዜጣዊ ጭምር የአድዋን ድል ፊልም የመስራት እቅድ እንዳለው መግለጫ ሰጥቶ ነበር ለጋዜጠኞች። በዚያ መግለጫ ላይ ሁሉም ነገር ተጠናቆ ስራው ሊጀመር እንደታሰበ አይነት ነው። እንደውም ለዚህ የሚሆነው ወጪ ሁሉ ተጠንቶ ተመድቦ ወደ 30 ሚሊዮን ብር እንደሆነና ገንዘቡም ከተለያየ አቅጣጫ ሊሰባሰብ እንደሚችል እምነት እንዳለ አስረድቶ ነበር። እና ታዲያ የዚህ ፊልም ስራው እቅድ ምን ደረሰ የት ደረሰ ይሄ አልተጠቀሰም ስክሪፕቱ ተጽፏል አርቲስቶቹ ተመርጠዋል እንዴት ነው ያን ጊዜ መግለጫውን ሲሰጥ ይሄን ሁሉ አስቦ ነው ስለዚህ ይሄ አለመገለጹ በእውነቱ ትንሽ ቆጨት ስራ ላይ ነው ያሻባተ የአዲስ አበባ አመቶኛ አመት የዛሬ 29 አመት አድዋ ድል ያካባቢ ሲከበር በ1979 4000 ያህል አርቲስቶችን በል ሁሉም ላይ ሆኖ ይችላሉ ግን በዘመቻው ላይ በአድዋ ድል ላይ እንደተካፈለ ሆኖ የቀረቡ ሰዎችን አሰባስቦ የአድዋን ዘመቻ በመሩት ሰዎች በጀግኖቻችን ስም አንዳንዶቹን መስሎና ሰይሞ አቅርቦ ትልቅ ስራ ሰርቶ ነበር እጅግ በጣም እጅግ ሲበዛ የተደነቀበት አድዋ ድል ይዚህ ምግባረ ሰናይ ሆስፒታል አካባቢ ምኒልክ የቀበናን ወንዝ የተሻገሩበት የብረት ድልድዩ አለበት ላይ ስለዚህ ስለ አድዋ ድል ፊልም መስራት መግለጫ መስጠቱ አንድ አይነት ውጤት ላይ ሊያደርሰው ቢፈልግ ነው ብዬ ነበርና ይሄ ራሱ ባለመገለጹ ትንሽ ቅርስ ላይ ነው ይጠቀስ የበለጠ ታሪኩን ጎላ ያደርጋል ብዬ አስቤ ነው ግን እነዚህ ሁለት ደግሞ ቢጨመሩ ምናልባት የአድዋን ድል የሚያሳየው ፊልም ቢሰራ ለወደፊቱም ጠቃሚ ነው ይሄ ነጥብ መነሳት አለበት ብዬ ነው አመሰግናለሁ
ከዳት ባሉኝ ሰዎች ሳያው ኮባውሩት በዝዋዝኛለሁ እንዴት ቢያንሽን ፍቅንቴ በመናፍቂ ሞደዴን ተዋለሁ አይቶ ጠግቦ ከዳት ባሉኝ ሰዎች ሳያው ኮባውሩት በዝዋዝኛለሁ እንዴት ቢያንሽን ፍቅንቴ በመናፍቂ ሞደዴን ተዋለሁ ሰፍሩልሽ እንደማኛው ሰንዴ ከምወድሽ በላይ ግን ወዶሻለሁ አያፈኩሽ ፍቅሬን ከልቤ ቢቀሞኝ ምንም አያገኙ እኔ ላንቺ ሚያሆኝ አንለይም እኛ
ቋያ ይሄ ነው ብለው የገለጹበት በጣም ጠቃሚ የሆነ መንገዶችንና ሐሳቦችን አሳይተዋልና መንገዱ ይሄው በኔ በኩል ያለው ይሄ እንግዲህ ሁሉም መንገድ ነው ማለት አይደለም ግን በሳቸው በኩል በሳቸው ሙያ ይሄ ደግሞ ቀድም እንዳልነው መነሻ ነው መነሻ ነው ስለዚህ ከዚህ መነሻ ብዙ ነገሮችን ለማየትና መንገዱን ለመረዳት የሚያስችለን ሆኖ ነው ያገኘሁት
የሬዲዮ መጽሔት ፕሮግራም ተከታታዮች የዛሬ 15 ቀን ነሆ መንገድ ለኢትዮጵያ በሚል ርዕስ ፕሮፌሰር ዳንኤል ቀጣው የጻፉትን መጽሐፍ በማስመልከት ከዶክተር ንጉስ የተፈራ ጋራ ውይይት አድርጌ ነበር ዛሬ ሁለተኛውና የመጨረሻው ክፍል ይቀርባል። ሌሎች ሁለት እንግዶች አሉኝ። እነሱን በየተራ ያስተዋውቁ እቀጥላለሁ። አሁን በቀጥ ፕሮግራሙን ገባለን። የዛሬው መጀመሪያ እንግዳዬ ዶክተር መስፍን አራያ ናቸው። እነሆ መንገድ ለኢትዮጵያን እንዴት ነው የሚመለከቱት?
የፕሮፌሰር ዳንኤልን መጽሐፍ እንደድል ሆኖ እንዳየው ሰጥቶኝ ተመልክቼዋለሁ። እንግዲህ ይሄ መጽሐፍ ወደ 190 ገደማ ገጾች ያሉት ነው። ፕሮፌሰር ዳንኤል ከ30 ዓመት በላይ በአዲስ አበባ ዩኒቨርሲቲ ሲማርም ሲያስተምርም በረጅም ጊዜ ካካበደው ልምዱ በመነሳት የጻፈው መጽሐፍ ነው። ብዙ ሀገሮችን ጎብኝቷል። በዚህ ዙሪያ በተለይ በልማታዊነትና በምርታማነትና በጥራት ዙሪያ ብዙ ትምህርት ሲሰጥ የነበረ ጎልማሳ መምህርና ምሁር ነው። በተለይ አሁን ይሄ እነሆ መንገድ ለኢትዮጵያ ብሎ የጻፈው ጽሑፍ ዙሪያውን የሚያጠነጥነው ዋና ዋናዎቹ ጽንሰ ሀሳብ በልማት ዙሪያ ነው፣ በምርታማነት ዙሪያ ነው፣ በጥራት ዙሪያ ነው። እና ምርታማነትና ጥራትን ለማምጣት ደግሞ ከሚያስፈልጉት ዋና ዋና ነገሮች አንዱ የልቦና ውቅር ለውጥ ነው ብሎ ያምናል። የልቦና ውቅር ለውጥ ማለት ራሱ ነው የተረጎመው ብዬ አምናለሁ። በፈረንጆቹ የፓራዳይም ሺፍት የሚባለው ነው። እና ልቦና ውቅር ማለት ሰብእና ሳይሆን በአጠቃላይ በጋራ ከሰብእናችን ጭምር በአካባቢያችን የምንይዘው የጋራ መንገዳችን ነው። እና ይሄ አንድ ቦታ ሊቆምም ይችላል፣ ወደኋላ ሊሄድም ይችላል፣ ወደፊትም ሊሄድ ይችላል። በተለይ ወደኋላ የሚሄድ የልቦና ውቅር ከሆነ ጎጂ ነው። የቆመም ከሆነ ልክ እንደዚሁ እሳቸው የልቦና ውቅር ልምሻ እንዳሉት ወይም ይሄ ፓራዳይም ሽፍት ወይም ፓራሊሲስ እንዳሉት እሱም ቢሆን ጠቃሚ አይደለም። ስለዚህ ነጥቀን መሄድ አለብን። ነጥቀን ለመሄድ እንግዲህ ለዚህ ነው የልቦና ውቅር ለውጥ ያስፈልግናል ብለው የሚደመድሙት። ስለዚህ የልቦና ውቅር ለማምጣት ከታች ጀምሮ መሰራት አለበት። ከባዶ እድሜ ጀምሮ መሰራት አለበት። ከትውልዱ እንዳለ ለመቀየር ካስፈለገ ብዙ ሁላችንም መስራት ይኖርብናል። በትምህርት ቤት መሰራት አለበት። በከፍተኛ ትምህርት ቤት በመዋለ ሕጻናት ጀምሮ እስከ ላይ ድረስ መሰራት ይኖርበታል። ስለዚህ ያንን ከቀየርን ነው ጥሩ ለውጥ ለሀገራችን ማምጣት የምንችለው። በተለይ ሀገራችን በ10ና በ15 ዓመት ጊዜ ውስጥ ወደ መካከለኛው ገቢ ለመግባት እየተንደረደረች ከሆነ ሙሉ በሙሉ የሆነ የልቦና ውቅር ለውጥ መምጣት አለበት። እንግዲህ ልቦና ውቅር ለውጥ ብዙ ነገሮችን ያመለክታል። ከመከባበር ጀምሮ፣ ከሰብአዊ መብት መከበር ጀምሮ፣ ዲሞክራሲን ማስፈንን ጀምሮ፣ ከሰፈር ጀምሮ እስከ ላይ ድረስ መከባበርን ይዞ የአካባቢን ጥበቃን ጀምሮ ብዙ ነገሮችን ያካተተ ነው። ስለዚህ ይሄ መጽሐፍ አንደኛ ይበል የሚያሰኘው በአገርኛ ቋንቋ መጽሐፉ ነው። እንዲህ አይነቱን መጽሐፍ ወደ አገርኛ መንዝሮ ለመጽሐፍ በጣም ከባድ ነው። ምክንያቱም እዚያ ውስጥ የተጠቀሙባቸው አገርኛ ምሳሌዎች እዛ ውስጥ የተጠቀሙባቸው ከውጭ ያመጧቸው ምሳሌዎችን በሙሉ በሚገባ ቋንቋ መጽሐፉ ከባድ ነው እና ይሄ ይበል የሚያሰኝ ነው። ለወደፊትም በዚህ ዙሪያ ለሚጽፉ ጸሐፍት መነሻ ይሆናቸዋል። ከዚህ ባሻገር ደግሞ መድረኩ ላይ እንዳልኩት ከዚህ መጽሐፍ ተነስተው ፕሮፌሰር ዳንኤል ቅጣው ሌሎችን መጽሐፍቶችን በሰፊው ይጽፋሉ ብዬ አስባለሁ።
ዶክተር መስፍን አራያን አመሰግናለሁ። ወደ ፕሮፌሰር ዳንኤል ቅጣው ልመለስና እስኪ እንደው ፕሮፌሰር ዳንኤል ቅጣው ይህን እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ ለምን፣ እንዴት እንደ ጻፉት ይግለጹልን።
ዳንኤል ቅጣው እባላለሁ። በአዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ መምህር ነኝ። የኢንዱስትሪያል ኢንጂነሪንግ ቼር ሆኜ ያገለግላለሁ። በአዲስ አበባ ዩኒቨርሲቲ ውስጥ ከ1972 ዓመተ ምህረት ጀምሮ ይኸው ለ36 ዓመት ያህል በዚሁ መስክ እየሰራው ነው የሚገኘው።
አዲስ መጽሐፎ ዛሬ ሐምሌ 30 ቀን ተመርቋል። ያ መንገድ ምንድን ነው? መጽሐፉ ላይ ሲታይ ደግሞ እጅግ ጠባብ ነው እና ምንድን ነው እስቲ መጽሐፉ ሊያስተላልፍ የሚፈልገው መልእክት?
እንደውም እነሆ መንገዱ ለኢትዮጵያ ለማለት ዳዳ አርጎኝ ነበረ። እንደው ሌላም መንገድ ሊኖር ይችላል በሚል ነው። እንግዲህ ኢትዮጵያ አሁን ያለችበት ሁኔታ የሚያሸማቅቅ ሁኔታ በድህነት በጉስቁልና በመታረዝ የሌሎቹን እጅ በመመልከት ላይ ያለን ደኖቻችን ተመንጥረው ያሉበት ሁኔታ እንዲሁም ደግሞ በሙስናና በአስተዳደር ብልሹነት ውስጥ ሆነን ስላለን ከዚህ ለመውጣት የምንችለው እንዴት ነው የሚለውን ሀሳብ ለማስረዳት ነው። ከዚህ ለመውጣት የምንችለው ጥራትን፣ የጥራት ኮንሰፕት፣ የጥራት ጽንሰ ሀሳብን በመያዝ ነው። ጥራት ማለት ደንበኛን ማርካት ነው። ደንበኛ ማለት ደግሞ ሻጭና ገዢ ብቻ ሳይሆን እኔና አንተ አሁን እዚህ ስንነጋገር አንዳችን ደንበኛ አንዳችን ተቀባይ ነን። አንዴ አንተ ትሆናለህ፣ አንዴ እኔ እሆናለሁ። ስለዚህ አንተ ከምትፈልገው በላይ ከነገርኩና ካቀረብኩልህ ኮሙኒኬት ካደረግኩ በጥራት ተመላለስኩ ማለት ነው። አንተም እንደዚሁ ካደረግክልኝ በጥራት ተመላለስን ማለት ነው። ስለዚህ ጥራት የሁል ጊዜ ነው። አንድ ሰው በቀን ውስጥ 50-60 ደንበኞች ይኖሩታል። ሲሄድ በመንገድ ሲያቋርጥ መኪና ስንነዳ ለምሳሌ መንገድ የሚያቋርጡት ሰዎች የኛ ደንበኞች ናቸው ማለት ነው። ስለዚህ እነሱ የሚፈልጉትን ስናደርግላቸው መንገድ አቋራጮቹ እጅ ነስተው ይሄዳሉ። ያ ማለት ምንድነው? ግንኙነታችንን አጠናከርነው ማለት ነው። ልክ ይህንን ሀሳብ በብዙ ጎዳናዎች ብናየው የመንግስት ባለስልጣን ቢሮ ቁጭ ብሎ እኔ ቢሮ ሲሄድ እኔ ታክሲ እየከፈልኩ ደሞዝ የምከፍለው እኔ ነኝ። ስለዚህ እኔ ነኝ ደንበኛው። እኔ እሱ ጋር ሲሄድ እሱ እኔን ሊያከብረኝ ይገባል። ኮንሰፕቱ ይሄ ነው እንግዲህ ጽንሰ ሀሳቡ። እንደሱ ብናደርግ ይቺ ሀገር መንግስት ባለስልጣን የእኔ አለቃ ሳይሆን እኔ እሱ ደንበኛ ደሞዝ ከፋው ስለሆንኩ እሱ እኔም ማክበር አለበት። እዚህ ጽንሰ ሀሳብ ላይ ስንደርስ ነው አገር ከሙስና የምትነጻው፣ የአስተዳደር ብልሹነት የሚጠፋው፣ የዳኝነት መዛባት የሚጠፋው የሚል ሙሉና ጽኑ እምነት አለኝ። ይሄንን ለማምጣት ደግሞ የልቦና ውቅር ሜንታል ሴት አፓችን ወይም ፓራዳይማችንን መቀየር አለብን። አመለካከታችንን መቀየር አለብን። ለማደግ የሚያስፈልገን የልቦና ውቅር ለውጥ ነው ብዬ አምናለሁ።
አመሰግናለሁ ፕሮፌሰር ዳንኤል ቅጣው። እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ እንግዲህ በማናቸውም የመጽሐፍት መሸጫ መደብሮች ልታገኙት እንደምችሉ ፕሮፌሰር ዳንኤል ገልጸውልኛል። የዛሬውን ፕሮግራሜን በዚሁ አበቃው።
ንጉሴ አክሊሉን እናመሰግናለን።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውም በዚሁ ልንቋጭ ነው።
አሁን የቀረን
ማማዬ ምን ላድርግ ደግሞ
ከመውደዴ ባህር ሳትርጊ እንደ ዛሬ ያን ጊዜ ሳትርጊሽ ገምተሽ ነበረ ባለሆን አንገሽ
ሞልቶ በፈሰሰ ላንቺና ለኑሮን እንዲያው ስማነስ በተሰጠኝ ጸጋ ከላይ ባገኘሽ ጨምረሽ ጨምረሽ ፍቅሬን አባባስ አብሽው አብሽው አባብሽው በጭራሽ በጭራሽ አትከንሽ።
የስንብቱ ስልት ነው።
አሁን በቀልዳ ቀልድ ለዛ አለምዬ ጌታቸው ከሚጫወትልን
ዋሻዎች እንዴ ጋር ነው የምንተዋችሁ።
ወደ ኋላ የለም ወደ ኋላ ወደ ኋላ የለም ወደ ኋላ ስብሽ ከስከፋሽ በኋላ የምን ማፈጠት ነው ወደ ኋላ ሰማየን አረ እሱ ሳብ ስለስል ከልቤ ርቆ ይቀር አሁን ግን ሲገባኝ የጥያቄው መልሱ ወዝወዝ ማለት ነው ካሳብ ሲመለሱ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ በሀሳብ ተገናኝተው ክንፍ ያሉለታ እንዴት ያስደስታል ከሀገር ሊጫወታ ወጋ ወጋ አድርጎ በቀላል በቀላል ከሚወዱት ጋር መጫወት ደስ ይላል። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ አርማሽ ነፃነት ነው ምድርሽ አረንጓዴ ድማሜ አገሬ ልጅ አይደለሽም እንዴ ውበት ደም ግባትሽ ባገር ልብስሽ ፈክቶ አስቸገረኝ እጅ ጥርጣሬሽ በስቶ አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ ማናታ ትበኝ ስልኬ ሲጮ ድንገት ሃናም ጎረቤቴ ሳራ ምቴናት እንደ ራስሽ ግድ የለም አንተ እንዴ ያጎቴን ስትያምንሽ የለም እንዴ አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ አንድ ነው አንዳንዴ ወደ ኋላ ወደ ኋላ የለም ወደ ኋላ ስምሽ ከስከበሽ በኋላ በኔና ታሳቢ በኋላ ወደፊት እንጂ በትቶ ታሞ እንጂ አይሞትም ሰው ቀርቶ መዝነን ካየነው ሁሉንም በፍቅር ካዘን ሳቅ ይወጣል ከቀልድም ቁም ነገር መጫወት ነው እንጂ ፍቅር ይዞ ብልጫ የጸባይ ነው እንጂ ለጸብ የለው ዋንጫ አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ ካዋልሽን ጋር ሳሉል ካሰብሽኝ ሳላድር ምን ይሉታል ያንቺን ደርሶ መጠራጠር ችሎታ ሳያንስሽ ባመል በጸባይ በገዛ ሜዳሽ ላይ ነጥብ አትጣይ አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ ገሃድ ወጣ ብለሽ
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው መደበኛ ፕሮግራማችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር ራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደን በሚቀጥለው የራዲዮ መጽሔት እንገናኛለን። በእኛ በኩል ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.